ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዘጠኝና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 19 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባትና
እኔ ማዳነች ፍስሐዬ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ባለፈው አርብ ጀምሮ በደብረ ማርቆስ ዩኒቨርሲቲ በተማሪዎች መካከል በተነሳ ግጭት የአንድ ተማሪ ሕይወት ማለፉና ሌሎችም የተጎዱ መኖራቸው ተገልጿል።
የተማሪ ግጭት ነው። ሶስት ተማሪዎች ያው በድንጋይ ተመተው ሕክምና ላይ ነው። ከዚህ ጋር በተያያዘ አምስት ተማሪዎች ተጠርጥረው ምርመራው ገጣል።
ዝርዝር ዘገባውን በአብይ ርዕስ ይዘናል። ክቡራትና ክቡራን አድማጮች አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ ከሶማሊያው ፌዴራላዊ መንግስት ጋር በመተባበር ትላንት በሀገሪቱ ጎሊስ ተራራዎች ላይ የአልሸባብ አማጽያንን ኢላማ ያደረገ የአየር ድብደባ ማካሄዱን አስታውቋል። ካለፈው ወር ወዲህ እዙ በጎሊስ ተራራዎች ላይ በአልሸባብና በሶማሊያው እስላማዊ መንግስት ነኝ በሚለው ቡድን ላይ የአየር ድብደባ ሲያካሄድ ለስድስተኛ ጊዜ ነው። የአየር ድብደባው ማካሄዱ በሀገሪቱ የሚደረገው መሻሻል ተጨማሪ ጊዜና ቦታ ይሰጣል ሲሉ የአፍሪካ እዝ ወታደራዊ እንቅስቃሴ ምክትል ስራ አስኪያጅ ብሪጋደር ጀነራል ሮበርት ሃስተን ተናግረዋል። በአየር ድብደባው ሶስት አማጽያን መገደላቸው ታውቋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የጃፓን ጠቅላይ ሚኒስትር ሺንዞ አቤ ሰሜን ኮሪያ በቅርቡ ያካሄደችው የሚሳይል ፍተሻ የተባበሩት መንግስታት ድርጅት የጸጥታ ካውንስል ውሳኔን መጣስን በሚመለከት የተለያየ እይታ አሰምተዋል። የኮሪያን ልሳነ ምድር ከኒውክሌር መሳሪያ ነጻ በማድረግ ግብ ላይ ግን ተስማምተዋል።
ሁለቱ መሪዎች ከተነጋገሩ በኋላ በህብረት ባካሄዱት ጋዜጣዊ ጉባኤ ትራምፕ ሲናገሩ ሰሜን ኮሪያ የሚሳይል ፍተሻ ያካሄደችው መሪዋ ኪም ጆንግ ኡን ትኩረት ለመሳብ ስለፈለጉ ነው፣ ይህም ብዙም አያስጨንቀኝም ብለዋል። የጃፓኑ መሪ ግን የሚሳይል ፍተሻዎቹ የጸጥታውን ምክር ቤት ውሳኔን ይጥሳሉ ብለዋል። ጠቅላይ ሚኒስትሩ ከሰሜን ኮሪያ ጋር በሚያካሄዱት ንግግር ትኩረት የሚሰጡት ሰሜን ኮሪያ የጃፓን ዜጎችን ከመጥለፏ ጋር የተያያዘው ችግር መፍትሄ እንዲያገኝ በማድረግ ላይ መሆኑን በተደጋጋሚ ተናግረዋል። የአሜሪካ ድምፅ ዘጋቢ ቢል ጋሎ ይቅርታ አድማጮች፣ ከሶል የላከውን ዘገባ ትስታ በላቸው ታቀርበዋለች።
በያዝነው ወር መግቢያ ላይ ሰሜን ኮሪያ ሶስት የአጭር ርቀት ቦለስቲክ ሚሳይሎችን መተኮሷ ተዘግቧል። አንድ የንግድ ሳተላይት የአንዷን ሚሳይል ጭስ በፎቶ ማስረጃነት እንደዘገበው ሁሉ ታውቋል። ጃፓንን በኦፊሴል እየጎበኙ ያሉት የአሜሪካ ፕሬዝደንት ግን ስለ ሁነቱ የተናገሩትን የሰማ እነዚያ ሚሳይሎች ለመተኮሳቸው ማስረጃ አይኖረውም።
Come a long way. There's been no rocket testing. There's been no nuclear testing.
ምንም የሮኬት ሙከራ ተኩስ ሳይደረግ፣ ምንም የኒውክሌር መሳሪያ ሙከራ ሳይኖር ረጅም ጊዜ ዘልቀናል። ምንም ሙከራ አልነበረም። በተስማማንባቸው ነጥቦች ዙሪያ ትንሽ ክንውኖች ነበሩ።
የራሳቸው የዋይት ሀውስ ሰራተኞች የሚሳይል ተኩሱ ከመካሄዱም በላይ የጸጥታው ምክር ቤት እገዳን የጣሰ ነው ሲሉ፣ ትራምፕ ግን ከእነርሱም በተጻራሪ ቆመዋል።
እኔ የተለየ አመለካከት ነው ያለኝ። ምናልባት ሰውየው ትኩረት ለማግኘት ይፈልጉ ይሆናል፣ ምናልባት ሌላም ነገር፣ ማን ያውቃል። እኔ እንደማውቀው ምንም የኒውክሌር መሳሪያ ሙከራ አልነበረም። ምንም የተምዘግዛጊ ሚሳይል ተኩስ አልነበረም። አንድ ቀን ስምምነት ላይ እንደርሳለን።
የፕሬዝደንት ትራምፕ አይቶ እንዳላየ መለሳለስ እየከሸፈ ያለውን ከሰሜን ኮሪያ ጋር የሚደረግ የኒውክሌር ሰላም ድርድር ለማዳን ይመስላል። ሆኖም የፕሬዝደንቱ አቋም እንደ ጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ያሉ የዩናይትድ ስቴትስ ወዳጆችን አጣብቂኝ ውስጥ ከቷል።
North Korea's May 9th short-range ballistic missile launch violates
May 9 ሰሜን ኮሪያ የተባበሩት መንግስታት ድርጅትን እገዳ ጥሳ ያጭር ርቀት ተምዘግዛጊ ሚሳኤሎችን ተኩሳለች። ደጋግሜ እንዳልኩት እጅግ የሚያሳዝን ነው። ይህም ሆኖ ፕሬዚደንት ትራምፕና ሊቀመንበር ኪም ስለ ጉዳዩ የያዙትን አቋም አከብራለሁ።
በሰሜን ኮሪያ መሳሪያ ተኩስ ከማንም በላይ ጉዳት የተጋረጠባት ደቡብ ኮሪያም በአሁኑ ሰዓት ጥረቷ የሁለቱን ኮሪያዎች ግንኙነት ማሻሻል ስለሆነ ስለ ኒውክሌር ተኩሱ አልሰማሁም አላየሁምን መርጣለች።
በብሪታንያ ፈረንሳይና ኢጣሊያ ትላንት እሁድ በተካሄደው ምክር ቤታዊ ምርጫ በአውሮፓ ህብረትና በአውሮፓ ውህደት ላይ የሚጠራጠሩት ወገኖች ከፍተኛ ድምጽ ማግኘታቸው ታውቋል። 28 አባል አገሮችን በሚያቀፈው የአውሮፓ ህብረት ዙሪያ በየአምስት አመታቱ በሚካሄደው ምርጫ ከፍተኛ ውጤት አግኝተዋል። 751 አባላት ባሉት ምክር ቤት ውስጥ ከነበራቸው 155 መቀመጫ ወደ 169 ከፍ ብሏል። ሌጋ የተባለው ፓርቲያቸው ከፍተኛ ድል ያገኘው የኢጣሊያው ማቴዎ ሳልቪኒ በሀገራቸው በተካሄደው ምርጫ 30 ከመቶ ድምጽ ያገኛሉ ተብሎ የሚገመት ሲሆን በአውሮፓ የመሪነት ቦታ ወይም ሚና ለመያዝ ያላቸውን ምኞት ያጠናክራል ተብሏል። የኢጣሊያ መራጮች የአውሮፓ ህብረትን የመቀየር ታሪካዊ ተልዕኮ ሰጥቶኛል ይላሉ። የፈረንሳይዋ ማሪን ሌፔን የፈረንሳዩን ፕሬዚደንት ኢማኑዌል ማክሮን ኤን ማርች ፓርቲን በማሸነፋቸው እንኳን ደስ ያሉት ብለዋቸዋል። ብሪታንያ ውስጥ አዲስ የተመሰረተው ብሬክሲት ፓርቲ የተባለው ድርጅታቸው ላገኘው ስኬትም ኒጌል ፋራጅን አሞክሰዋል። ሳልቪኒ አያይዘውም የአውሮፓ ህብረትን ለማዳንና ህጉን ለመለወጥ በየቦታው ተባባሪዎች እንዲኖርኝ እፈልጋለሁ ብለዋል።
ዩናይትድ ስቴትስ ባካሄደቻቸው ጦርነቶች የተሰዉ ዜጎቿን ዛሬ እያሰበች ትገኛለች። የሀገሪቱ ፕሬዚደንት ዶናልድ ትራምፕ ጃፓንን እየጎበኙ በመሆናቸው ምክትል ፕሬዚደንት ማይክ ፔንስ በአርሊንግተን ብሔራዊ መካነ መቃብር በሚገኘው ማንነቱ ያልታወቀ ወታደር መቃብር ላይ የአበባ ጉንጉን አኑረዋል። ዩናይትድ ስቴትስ ሕይወታቸውን የሰውላትን ሁሉ ምንጊዜም ቢሆን በበቂ ልትክሳቸው አትችልም ሲሉ ፔንስ በቦታው ለተገኙት በብዙ መቶ ለተቆጠሩ ወታደራዊ ባለሥልጣናትና ለሰማዕታቱ ዘመዶች ንግግር አድርገዋል። ምንጊዜም አንረሳቸውም፣ ምንጊዜም እነርሱን ማክበር አንረሳም በማለት አክለዋል። ትራምፕ በዓሉን ቶኪዮ በሚገኘው ዮኮሱካ የዩናይትድ ስቴትስ የባህር ኃይል ሰፈር ላሉት የአሜሪካ ወታደሮች ንግግር በማድረግ ያስቡታል። በሀገሪቱ ዙሪያ ባሉ ትንሽና ትልቅ ከተሞች በብዙ መቶ ሺዎች የሚቆጠሩ አሜሪካውያን በ243 የሀገሪቱ ዕድሜ ውስጥ ለሀገራቸው ነጻነት የከፈሉትን መሥዋዕትነት የሚያስቡ ሰልፎችን ሲያካሂዱ ውለዋል። በ1.1 ሚሊዮን የሚገመቱ አሜሪካውያን በግጭቶች ሞተዋል። ወደ ግማሽ ሚሊዮን የሚጠጉት ያለቁት ግን ባርነትን በሚመለከት በ19ኛው ምዕተ ዓመት በሰሜንና በደቡብ ዩናይትድ ስቴትስ መካከል በተካሄደው የእርስ በርስ ጦርነት ላይ ነው። በሰሜን ዩናይትድ ስቴትስ የተባበሩት ክፍለ ግዛቶች ካሸነፉ በኋላ ባርነት አከተመ። በውጭ ሀገሮች ደግሞ ከ400,000 በላይ የሚሆኑ አሜሪካውያን በሁለተኛው የዓለም ጦርነት ተሰውተዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በብዙ ሺዎች የሚቆጠሩ በቱርክ እስር ቤት የሚገኙ እስረኞች ያካሄዱት የቆየውን የ200 ቀናት የምግብ ማቆም አድማን አብቅተዋል። አድማውን ያቆሙት የኩርድ አማጽያን መሪ አብዱላ ኦካላን በ8 ዓመታት ውስጥ ለመጀመሪያ ጊዜ ጠበቃውን ለማግኘት ከተፈቀደለት በኋላ ነው። ያለመመገብ አድማ ያደረጋችሁት ጓደኞቼ ሁሉ አድማውን እንድታቆሙ ጠብቃለሁ ሲል ትላንት ለደጋፊዎቹ ጥሪ አቅርቧል። ባለፈው ሳምንት 2 ጊዜ ከጠበቃው ጋር ለመነጋገር ተፈቅዶለታል። ኦካላን ከጠበቃው ጋር ለመነጋገር እስከሚፈቀድለት ጊዜ ድረስ የተወሰኑ ኩርዳውያን የምክር ቤት አባላት ከ3000 እስረኞችና ሌሎችም ጋር ሆነው ምግብ የማቆም አድማ ሲያካሂዱ ቆይተዋል። ኦካላን የታገደው የኩርዲስታን ሰራተኞች ፓርቲ መሪ ነው። ፓርቲው ለኩርዲስታን ነጻነት ሽምቅ ውጊያ ሲያካሄድ ቆይቷል። ቱርክ፣ ዩናይትድ ስቴትስ እና የአውሮፓ ህብረት በአሸባሪ ቡድንነት ፈርጀውታል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 19/2011 ዓ ም ምሽት ፕሮግራም ነው።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የአንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው።
ክቡራትና ክቡራን አድማጮች፣ ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው የቃለ ምልልሱን የመጀመሪያ ክፍል በነገው ምሽት ያቀርባል። አዳምጡት።
የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው አጽሮት ሲድ ዓመታዊ ልዩ ዕውቅናና ሽልማት 27ኛ ዓመት ሥነ ሥርዓት ትላንት ምሽት አካሂዷል።
It is indeed a pleasure. We are celebrating our 27th year of seed and you all are in for an extraordinary night as we lift up six outstanding graduating high school seniors whose academic excellence, community service and pride in their Ethiopian identity represents the best of all of us.
ዶክተር መና አክሊሉ የሲድ ሊቀመንበር ስነ ስርዓቱን በከፈቱበት መልእክት ከተናገሩት የተቀነጨበ ነው የሰማችሁት። የዚህን ንግግራቸውን ይዘትና ሌሎችም ዝርዝር ያሉ ቁም ነገሮችን የያዘ ዘገባ በመጽሔት ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር።
ደብረ ማርቆስ ዩኒቨርሲቲ ውስጥ ካለፈው አርብ አንስቶ በተማሪዎች መካከል በተነሳ ግጭት የአንድ ተማሪ ሕይወት መጥፋቱ ተገልጿል። የቆሰሉም እንዳሉና ምርመራ እየተካሄደ መሆኑን የምስራቅ ጎጃም ዞን ፖሊስ መምሪያ ለቪኦኤ ገልጿል። አስቴር ምስጋናው ዝርዝሩን ይዛለች።
በደብረ ማርቆስ ዩኒቨርሲቲ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደሳሎ ጌትነት እንደተናገሩት ከትላንትና በስቲያ ማንነታቸው ያልታወቁ ሰዎች ናቸው ወደ ዩኒቨርሲቲው በመግባት በተማሪዎቻችን ላይ ጥቃቱን የፈጸሙት ይላሉ። በጥቃቱም የአንድ ተማሪ ህይወት ሲያልፍ ሶስት ተማሪዎች ቆስለዋል ነው ያሉት።
ግጭት አልተፈጠረም። ጥቃቱ የተፈጸመው በተማሪዎቻችን ላይ ያነጣጠረ ጥቃት ነው። ጥቃቱ የጀመረው አርብ ከትላንት በኋላ ነው። እስካሁን ድረስ ምንም ለማጣራት እየሞከረ ነው፣ ግን ትክክለኛውን መንስኤ አላገኘንም።
በተማሪዎቻችን ላይ ጥቃትን የተፈጠረ ሲሉት ምንድን ነበር ጥቃቱ?
ጥቃት እንግዲህ ተማሪዎቻችን ተደብድበዋል። ህይወቱም ያለፈ ተማሪ አለ። አርብ ዕለት ማታ ምሽት ላይ በነበረው ጥቃት እንግዲህ የሶስት ተማሪዎች አካል ላይ ጉዳት ከፍተኛ ጉዳት ደርሷል። አሁን ሕክምና ላይ ነው የሚገኙት። ሪፈር ተብሎ አዲስ አበባና ባህር ዳር ሆስፒታሎች ነው ያለት። ከዛ በተጨማሪ ይህንን ጥቃት ሁድ አራት ሰዓት አካባቢ ደግሞ አንድ የሶስተኛ ዓመት ኢኮኖሚክስ ተማሪ ላይ ድብደባ ተፈጽሞ ህይወቱ ያልፍ ይችላል። ስለዚህ ጥቃት ነው ያልኩኝ በግሩፕ መካከል ወይም በተማሪዎች መካከል የነበረ ግጭት ሳይሆን እስካሁን ድረስ መለየት ያልቻልናቸው አካላት በተቀነባበረ መልኩ በተማሪዎች መካከል ጥሩ ስምና ስብዕና ያላቸውን ተማሪዎች እየለዩ ነው ጉዳት እያደረሱባቸው ያሉ። የተደበደቡትን ተማሪዎች፣ ያመለጡትን ተማሪዎች፣ እንደገና ደግሞ የሞተውንም ስናይ ተለያዩ ብሔር ተዋጽኦ ያላቸው ናቸው። የሚያሳየው በተማሪዎች ላይ ያነጣጠረ ጥቃት እንጂ ብሔርን መሰረት ያደረገ ወይም የሆነ ታርጌት ያለው አንድ ብሔር ዘመን ታርጌት አድርጎ የሚካሄድ አይደለም።
እነማን ናቸው ሊታወቁ አልቻሉ?
እስካሁን ድረስ የለም፣ ግን አምስት ተጠርጣሪዎችን ያህል በአርብ ዕለት ካስተደረሱ በኋላ ማጥር ወጥተው ጫካ ገቡት። ጫካ በማህበረሰቡ ርብርብና በፖሊስ እርዳታ ሰብሰን በቁጥጥር ስር ውለው ምርመራ እየተደረገባቸው ነው ያለ። እንግዲህ ተጠርጣሪዎቹ ፖሊስ እስካሁን የደረሰውን መረጃ ለእኛ እስካላሳወቀ ድረስ ይናገር የለም። ነገር ግን ስቲል ምክንያቱ ያልታወቀ ሆን ተብሎ የተጠና በሚመስል መልኩ ነው ጥቃት እየተፈጸመ
ያለ። የቆሰሉትም ሆነ የሞተው ተማሪ ከየት ከየት አካባቢ ነው አጣርታችኋል?
ከኦሮሚያ ከትግራይ ናቸው።
በዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነው ግርማይ ድረስ እንደሚናገረው ደግሞ ከትላንትና በስቲያ በመመገቢያ አዳራሽ አካባቢ ግጭት ተከሰተ። የግጭቱን መንስኤ ግን ምን እንደሆነ ማወቅ አልቻልኩም ብሏል።
ግጭቱ በ16 ነው። በመጀመሪያ የተጀመረው በአማራና በኦሮሞ ነው የተጀመረው።
መነሻው ምንድን ነበር?
መነሻው ያን ያህል መረጃ የለም፣ ግን በካፌ አካባቢ ነው የተከሰተ ችግር መጀመሪያ ላይ።
በግለሰብ ደረጃ ነው ወይስ በግሩፕ ነው?
ማለት መጀመሪያ ልጅ አንድ ልጅ ነው ተመታ፣ የኦሮማ ልጅ። የዚህ ልጅ የሞት ደግሞ ያው ቡድን ነበሩ የሆነ ከ15 በላይ እስከ 20 ድረስ የሚሆን ተማሪዎች የአማራ ተወላጅ ነበሩ የሚል መረጃ ነው ያለን እንጂ ብዙ እንትን ያሉ ነገር ነው ያለ።
በትክክል አታውቅም። በቡድን ይሁን የጠቡ መነሻ ምን እንደሆነ አታውቅም?
አዎ ማት ስፔሲካል የሆነ መረጃ የለም። በዚህ ሰዓት ልጆችን ለመረጋጋት በመሀል ገብቶ ነበር የሚል መረጃ ነው ያለን። በዚህ ውስጥ ይህ እያረጋግ ያለ ግን እነዚህ ብጥብጥ የሚያነሱ ተማሪዎች ከኛ ሁን በሚል ሀሳብ ተጥለቱ ድንጋይ ያዝና ከኛ ውጣ የሚል ነገር አሉ። ከዛ ልጁ ለነተረተውት ይሄ ነገር እንሶ በእናታችን ምናምን እያለ ያለ አይ ችግር የለም በኋላ ለአንተ ነው ምናምን ብሎ ተገድና ከዚያ በኋላ ማታ ነው ልጁ የተመጣ።
መጀመሪያ ጸቡ በተነሳበት በግርግሩ ሰዓት አልተመታም?
በዛ ሰዓት አልተመታም። ከተወሰነ ሰዓት በኋላ ነው ልጁ የተመጣ።
ማን እንደመታው ታውቋል?
አረ አይታወቅም። አናኝ ለሰ አላውቅም።
ሙሉ ስሙ ማን ነው? የስንተኛ ዓመት ተማሪ ነው?
የመጀመሪያ የተመታ ነው አብርሃም ነው የሚባለው። እጅ የአራተኛ ዓመት የባዮቴክኖሎጂ ማስ ተመራቂ ነው።
ዘንድሮ ተመራቂ ነበር?
አዎ።
አሁን በምን ሁኔታ ላይ ነው ያለው ልጁ?
ልጁ አሁን እየደወልን የሚያለን ደህና ነው። ያው ትንሽ እየተሻለ ያለ ሁኔታው ደህና ያን ነው ያለ ያለ።
ሁለተኛ የተመታው?
ሁለተኛው የተመታው
ሞቷል።
ይህን ልጅ ትናንትና የሞተ ድን ማለት ነው። ዝም ብለ ከተማሪዎች ጋር ያለ ማለት ነው። የሆነ የተወሰነ የቡድን ተማሪዎች መጡና ከሱ ጋር የነበሩ እየተወሰነ ይህን ልጅ በመስማት መጀመሪያ ላይ ከዚያ ከልጆች ካሲ ፊት ላይ ነው ለሱ አነጣጥሮ ለሱ ብቻ ይመቱ ማለት ነው።
ማለት የመቱት ልጆች ግን ይታወቃሉ?
እነዚህ ልጆች ብዙ ሰዎች ከላይ ይታወቁ።
ከፖሊስ ያገኘሁት መረጃ ደግሞ በተማሪዎች መካከል የተፈጠረው ግጭት ነው ብለዋል የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ይርሳው።
የተማሪ ግጭት ነው። ሶስት ተማሪዎች ያው በድንገት ተመተው ሕክምና ላይ ነው። ከዚህ ጋር በተያያዘ አምስት ተማሪዎች ተጠርጥረው ምርመራው እየጣረ
በአሁኑ ሰዓትም የዩኒቨርሲቲ ማህበረሰብ የደብረ ማርቆስ ከተማ ነዋሪዎች ከተማሪዎች ጋር ውይይት እያካሄዱ እንደሆነም አቶ ደሳለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር።
የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ምክር ቤት በአፋርና በሶማሌ ክልል መካከል የተፈጠረውን አለመግባባት በመፍታት በአካባቢው ዘላቂ ሰላም መስፈን በጋራ ለመስራት መግባባት ላይ ደርሰዋል። የጸጥታ ኃይሉ በቀጠናው ጸጥታ ዙሪያ መክሯል። መስፍን አራጌ ተጨማሪ አለው።
በአፋርና በኢሳ ህዝቦች መካከል ጠንካራ የሃይማኖት የባህልና የማንነት ትስስር አለ። እነዚህ ህዝቦች አንድ የሚያደርጓቸው በርካታ ቁም ነገሮች ቢኖሩም በተለያዩ ጊዜያት በሚፈጠሩ ጥቃቅን ችግሮች ግጭት ውስጥ የሚገቡበት አጋጣሚም ነበር። በቅርቡ ግን ችግሩ ሌላ ገጽታ በመላበስ በሁለቱ ወንድማማች ህዝቦች መካከል ውጥረት ፈጥሮ ቆይቷል። ይህን ውጥረት በማርገብ የቀጠናውን ብሎም የሀገሪቱን ሰላም ለማረጋገጥ የጸጥታ ምክር ቤቱ መግባባት ላይ የደረሰው ዛሬ ሰመራ ከተማ ላይ ባካሄደው የምክክር መድረክ ነው። የአፋር ብሔራዊ ክልል መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ አህመድ መሐመድ እንደሚሉት በሁለቱ ክልሎች መካከል የተፈጠረውን ችግር ለመቅረፍ የጸጥታና ፖለቲካ እቅዶች ታቅደው እንቅስቃሴ ተጀምረዋል።
የጸጥታ እቅድ ከሚሌ እስከ አዋሽ አርባ ያለውን መንገድ ደህንነት ጥበቃ ለፌዴራል ሀገር መከላከያ ሰራዊትና ለፌዴራል ፖሊስ አስረክበን እኛም ከነሱ ጋር አሁንም በቅንጅት እየተሰራ ያለበት ሁኔታዎች አሉ። በዚህ ቀጠና ላይ አሁን በቅርብ ጊዜ ወዲህ እየተፈጠሩ ያሉ ችግሮች አሉ። ህዝቡም ስጋት ውስጥ ነው ያለው። እዛ ማንኛውም ኢትዮጵያዊ በነጻነት እንዲሄድ ነው እኛ ለአገር መከላከያ ሰራዊት እና ለፌደራል ፖሊስ መንገዱን ያስረከብነው። ነገር ግን ይህንን ለውጥ የማይደግፉና ኮንትሮባንዲስቶች አላማ ያላቸው የግለሰቦችን አጀንዳ አንግበው መንገድ ላይ በሚሄዱ ንጹሐን ዜጎች ላይ ጥቃት እያደረሱ ያሉበት ሁኔታዎች አሉ።
ከፌደራሉ ሰላም ሚኒስተር፣ ከአገር መከላከያ ሰራዊት፣ ከፌደራል ፖሊስና ከሶማሌ ብሔራዊ ክልል ጋር በመሆን ፖለቲካዊ ተግባራት እየተከናወኑ መሆናቸውንም አክለው ያብራራሉ። በክልሉ የኢሳ ጎሳ አባላት በሚኖሩባቸው 3 ቀበሌዎች ተጀምረው የነበሩ ህዝባዊ ውይይቶች ለጊዜው ቢቋረጡም በቅርቡ በማስቀጠር የህዝብ ለህዝብ ግንኙነትን የማጠናከርና ሰላሙን እውን የማድረግ ስራዎች ይሰራሉ ብለዋል። የሶማሌ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ በበኩላቸው ለሁለቱ ህዝቦች ግጭት የተሰወር እጆች አሉበት ይላሉ።
የሶማሌና አፋር ሰላም እጦት ምክንያት ዋናው ከህብረተሰቡ የሚመጣ አይደለም፣ ከፖለቲካ አመራር እና የተለያየ እጅ ያለበት ሰዎች፣ በተለይ ኮንትራባንድ ነጋዴዎች እና በዛ አይነት የተነሳ ግጭቶች እንጂ ከህብረተሰቡ ከአሁን በፊት የሚጋጩ ነበረ፣ ዛሬም ይጋጫሉ፣ ወደ ነገም ይጋጫሉ። በራሳቸው ባህላዊ መንገድ የሚፈቱት ነገሮች ነበሩ።
ደም አፋሳሽ ግጭቶች የወንድማማች ህዝቦችን ህይወት መቅጠፋቸው፣ ጥላቻን መዝራታቸው እዚህ ላይ ሊቆም ይገባዋል ይላሉ አቶ አህመድ።
ድንበር አካባቢ ላይ ያሉ ህዝቦች እስከዛሬ ድረስ ብዙ ህይወት አልፏል፣ ብዙ ንብረት ወድሟል። ነገር ግን ከሞተው ይልቅ የቀረው ስለሚበዛ የቀረው ህዝባችን ለማትረፍ ከሚመለከተው አካል ጋር በቅንጅት እንደምንሰራ ያለንን ቁርጠኝነት ያሳየንበት ሁኔታዎች አሉ።
የጸጥታ ኃይሉም ችግሮችን ቀድሞ የመገመትና እንዳይከሰቱ የመከላከል አቅሙ ሊጎለበት ይገባዋል የሚሉት ደግሞ አቶ አብዱላሂ ናቸው። አገር በቀል የግጭት አፈታት ስርዓቶች መጎልበት ይገባቸዋል። ኢትዮጵያ አንድነታችን እንዲጠናከር፣ የታሪክ ትስስራችን እንዲጠብቅ ህዝብ የጣለብንን ኃላፊነት እንወጣ ይላሉ።
ያለበት ህዝባችን መዳን አለብን። የአፋር ህዝብ የኛ ህዝብ ነው። የሶማሌ ህዝብ የአፋር ህዝብ ናቸው። ነገም ከደገዳም ዛሬ አመታት የመቶ አመታት ሺህ አመታት በኋላ የሚኖሩት ህዝብ ናቸው። እንደ ኢትዮጵያዊ ግን ምን መስራት አለብን? አብሮ ተዋህዶ እንድኖር መስራት አለብን።
የምስራቅ ኢትዮጵያ ጎራባች ክልሎች የጸጥታ ምክር ቤት እንቅስቃሴ በጀመረ መንፈቅ ባልተሻገረ ጊዜ ውስጥ በርካታ ስኬቶች ተመዝግበዋል ይላሉ የምስራቅ ሐረርጌ ዋና አስተዳዳሪ ሁሴን ፈይስ። እንደሳቸው አባባል ከሶማሌ ብሔራዊ ክልላዊ መንግስት ጋር አጎራባች በሆኑ አካባቢዎች እስከ 20 ሰው ለህልፈት ይዳርጉ የነበሩ ግጭቶችን ማስወገድ ተችሏል። በዋናነት ይላሉ አስተዳዳሪው፣
እኛ በኛ ዞን ያለው 328,000 ተፈናቃይ ነው አለ። ከዚህ ውስጥ አሁን ጸጥታ አስተማማኝ በሆነ ሁኔታ 116,000 ወደ ቦታ እንዲገቡ ተደርገዋል። አንዳንድ መሟላት የሚገባቸው ሎጂስቲኮች አሉ። እነዛ ከፌዴራል ከክልል መንግስት ጋር እየተነጋገር ቀጣይ የቀሩትንም እናስገባል።
ቀጠናው ካለው ስትራቴጂካዊ ጠቀሜታ አንጻር ልዩ ትኩረት ተሰጥቶ ሰላምን የማረጋገጥ ህግን የማስከበር ስራዎች ቅድሚያ ተሰጥቷቸው እየተሰሩ መሆናቸውን የምስራቅ እዝ ዶክትሪኔሽን እና ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮሎኔል ፍስሐ ተክለ ሃይማኖት ይገልጻሉ።
ከጅቡቲ፣ ከኬንያ፣ ከሶማሊያ፣ ከኤርትራ ጋር ይገናኛል፣ ከየመን ጋር ይገናኛል። እነዚህ ቦታዎች ደግሞ በሙሉ ከራሳችን አንጻር ስናየው የተወሰነ ስጋት ያላቸው አካባቢዎች ናቸው እና በዚህ አካባቢ በምስራቅ ኢትዮጵያ ያሉ አጎራባች ክልሎች ሰላምና መረጋጋት ማረጋገጥ ማለት አጠቃላይ ዋና መስመሩ ከዚህ ከጅቡቲ ወደ መሀል ያለው መስመር እዚህ ነው። ስለዚህ ይህንን መስመር የሆነ ችግር ገጠመበት ማለት ደግሞ አጠቃላይ የኢትዮጵያ ህዝብ ጎረሮ ተዘጋ ማለት ነው። ስለዚህ ከዚህ አንጻር የዚህ አካባቢ ሰላም መሆን ትልቅ ለአጠቃላይ ለሀገራችን ትልቅ ፋይዳ አለው ማለት ነው።
ከለውጡ ጋር ተያይዞ በአገሪቱ የተለያዩ አካባቢዎች የተፈጠሩ አለመግባባቶችንና ግጭቶችን ለመፍታት ሰራዊቱ ጥረት እያደረገ መሆኑንም ጠቁመዋል።
የጸጥታ ችግሩ እየተሻሻለ ነው ያለው። ወጣ ገባ ቢሆንም አሁን ደህና ብዙ ከቦታ ወደ ቦታ እየተንቀሳቀሰ ነው። በተለይ በዚህ አፋር ክልል ቀደም ብሎ ከ2-3 ሳምንት በፊት የተወሰነ በኢሳና በአፋር የተከሰተ ችግር ነበረ። በመንገድ ላይ የመዝጋት አንዳንድ ችግሮችን የመፈጠር ሁኔታ ነበር። አሁን በስፋት እያየን ችግረኞቹም ተለይተው ፍርድ እንዲያገኙና ነጻ ቀጠና የሚባለው ከማንኛውም ነገር ስጋት ውጭ እንዲሆን ለማድረግ ጥረት እየተደረገ ነው።
የጎሳ የሃይማኖትና የድንበር ግጭቶች፣ የኮንትሮባንድ እንቅስቃሴ፣ ህገወጥ የሰዎች ዝውውርና ሌሎች ችግሮች የቀጠናው የጸጥታ ስጋቶች ተብለው ተለይተዋል። ምስራቅ እዝ ዋና አዛዥ በሜጀር ጄኔራል ዘውዱ በላይ የተመራውን የውይይት መድረክ የሀገር መከላከያ፣ የፌዴራል ፖሊስ፣ ከኦሮሚያ፣ ከአፋር፣ ከሶማሌና ከሀረሪ ክልሎች የሰላምና ጸጥታ ቢሮ ተወካዮችና ጥሪ የተደረገላቸው እንግዶች ታድመውበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከሰመራ።
አመሰግናለሁ መስፍን። ወደ ተከታዩ የመጽሔት ርዕስ እናልፋለን። በፍቼ ከተማ የተገነባው የጀነራል ታደሰ ብሩ መታሰቢያ ሐውልትና የሰላሌ ኦሮሞ ባህል ማዕከል ትናንት ተመርቋል። ጠቅላይ ሚኒስትር አብይ አህመድ በመረቃው ስነ ስርዓት ላይ ተገኝተው ባሰሙት ንግግር ሁሉም ሰው ከጀነራል ታደሰ ብሩ የዓላማ ጽናትን መማር አለበት ብለዋል። ፀሐይ ዳምጠው ተጨማሪ አላት።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የጀነራል ታደሰ ብሩና የሰላሌ ኦሮሞ ባህል ማዕከል ትናንትና መርቋል። በፊቼ ከተማ የተገነባው የጀነራል ታደሰ ብሩ መታሰቢያ ሐውልት ትውልድ በታሪክ የተማረው በአካል መጎብኘትና ከሰላሌ ኦሮሞ ባህል ማዕከል የተሟላ መረጃ ለማግኘት ይረዳዋል ብሏል። በምርቃቱ ስነ ስርዓት ላይ የተገኙ የፊቼ ከተማ ነዋሪዎች አክሎም የጀነራል ታደሰ ብሩ መታሰቢያ ሐውልት መገንባቱ ደስ ብሎናል፣ ግን እዚህ መገንባት አልነበረበትም፣ አዲስ አበባ ላይ ነው ሲሉም ተደምጧል።
ኦሮሞን የማስተማር ትግል የጀመሩት በመሀል ኦሮሚያ ሽንፍኔ ላይ ነው። ያኔ ይሄንን የጀመሩት ደግሞ ጅባትና መጫ የድር ድርጅት ወደ መጫና ቱለማ አድጎ መጫና ቱለማ ደግሞ ኦሮሞን ማስተማር ነው አንዱ ዓላማ። እሳቸውም የተሰዉት በዚህ የትግል ስራ ላይ ብለን ነው የምናምነው። እኛ ታሪካቸው እንደዛ ነው የምለው እና ኦሮሞን ማስተማር፣ ኦሮሞን የሀገር ባለቤት ማድረግ፣ ኦሮሞን ማንቃት፣ ኦሮሞን ማደራጀት፣ ከኦሮሞ ውስጥ መሪ ይወጣል፣ ኦሮሞ ራሱን ያስተዳድራል፣ ራሱን ይመራል፣ ሰው ይሆናል። እኔ የነበረው የአድሎ ስርዓት ነው። ይህንን ሰብሮ መጫና ቱለማን የመሰረቱት እስከ ዛሬም ደግሞ የመጫና ቱለማ ፍሬ አፍርቶ ለዛሬ የበቃ ነው። እንደ ህዝብ በእሳቸው ህልም ስለሆነ የእሳቸው አውልት መቆም ያለበት መሀል ኦሮሚያ ሽንፍኔ ላይ መሆን ነበረበት።
በምርቃቱ ስነ ስርዓት ላይ ጠቅላይ ሚኒስትሩ ባሰሙት ንግግር ጀነራል ታደሰ ብሩ የኦሮሞ ትግል እንዲቀጥል መሰረት የጣሉ ናቸው ብለዋል። ጀነራል ታደሰ ብሩ ጀግንነትን በጣሊያን ጦርነት ላይ ከተሰዉት አባታቸው ነው የወረሱት ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ጀግንነት ከአባታቸው ከወረሱት ጀነራል ታደሰ ብሩ አዲሱ አመራር ተምሮ ጀግና እንዲሆን መልእክታቸውን አስተላልፈዋል።
አከ ታደሰ ብሩ ሴናን አከን ያደቱ በርባናን የሮዱ ነመቀብሶ ከነፈቴት ኡሞ ሶንታን ኦሶጅሩ ዱቲ ኡማሙ ደንዳ
እነ ጀነራል ታደሰ ብሩ ስታገሉለት የነበረው ዓላማ ዛሬ ፍሬ አፍርቷል። ፍሬው እንዳይኮስስ መንከባከብ አለብን ያሉት ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ናቸው።
ሰቦኑም አንከሌሳ ጀነራል ታደሰ ብሩ ፋቲቁ ቀመን ጎቶን ሄዱን
የሰላሌ ኦሮሞ ባህል ማዕከል በ91 ሚሊዮን ብር በላይ ወጪ የተገነባ ሲሆን በውስጡ ሌሎች አነስተኛ ማዕከላት እንዳሉት የሰሜን ሸዋ ዞን አስተዳዳሪ አቶ እንዳሻው ብራኑ ተናግረዋል። አንዱ ማዕከል እስከ 650 ሰው ማስተናገድ ይችላል ያሉት አስተዳዳሪው ሁሉም ሰላሌ ባፈራቸው ጀግኖች ተሰይሟል ብለዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባዋ እናመሰግናለን። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው አጽሮተ ቃሉ ሲድ ዓመታዊ ልዩ የእውቅና የሽልማት ስነ ስርዓት ትላንት ምሽት አካሂዷል። ከዋሽንግተን ዲሲው ከአካባቢው ከተለያዩ የዩናይትድ ስቴትስ ግዛቶችና ከአዲስ አበባ የተጋበዙ በመቶዎች የሚቆጠሩ ታዳሚዎች በተገኙበት በ27ኛው ዓመት ልዩ የሽልማት ስነ ስርዓት በላቀ ስራቸው የተመረጡ 9 ኢትዮጵያውያን እንዲሁም ትውልደ ኢትዮጵያ አሜሪካውያን ሴቶች ለእውቅናና ለክብር በቅተዋል። እንደተለመደው ዘንድሮም በታዳጊዎች ጎራ በብሔራዊ ደረጃ በትምህርታቸው እጅግ ከፍተኛ ውጤት ያመጡ እንዲሁም በማህበረሰብ ውስጥ በሚያበረክቱት የበጎ ፈቃድ አገልግሎትና ከመደበኛ ትምህርት ውጭ ባላቸው ተሳትፎ የላቀ ስራ ያስመዘገቡ 6 ተማሪዎች፣ 5ቱም ሴቶች ናቸው፣ ተሸላሚዎች ሆነዋል። አሉላ ከበደ ተከታትሎታል።
Have you all with us for what is going to be an exciting, inspiring evening. It is an honor for me on behalf of the Society of Ethiopians established in the diaspora and all of our board members to welcome all of you.
አዝናኝና አነቃቂ ይሆናል አሉት ምሽት ታዳሚውን የጋበዙት አዲሲቱ የሽልማት ድርጅቱ ሊቀመንበር ዶክተር መና አክሊሉ ናቸው። ከእንኳን ደህና መጣችሁ ንግግራቸው።
It is indeed a pleasure. We are celebrating our 27th year of seed and you all are in for an extraordinary night as we lift up 6 outstanding graduating high school seniors whose academic excellence, community service and pride in their Ethiopian identity represents the best of all of us.
ነታችን ማሳያዎች አሉ። ዶክተር መና ጂገላቀ የትምርታቸው ውጤት የማህበረሰብ ልዕልና የበጎ ፍቃድ ስራ ከመደበኛ ትምርት ውጪ ባላቸው ተሳትፎ የላቀ የስራ ታዳጊዎቹ መታወቂያ መሆኑን ተናገሩ።
And we are also lifting up 9 inspiring trailblazers and pioneers in the fields of law and justice, medicine, aerospace, art, natural sciences, journalism, mental health, disability rights, and athletics. The versatility of women's genius, intelligence, expertise, determination, creativity, and passion will be lived out tonight in various forms.
ፈርቀዳጆች አሉ ዶክተር መና ዘጠኙን የዘንድሮን የሲት ተሸላሚዎች ህግና ፍትህ፣ የህክምና ሳይንስ፣ የአየር በረራ፣ የተፈጥሮ ሳይንስ፣ ጋዜጠኝነት፣ ስነ ጥበብ፣ የአእምሮ ጤናና የአእምሮ ጤና ህክምና፣ አትሌቲክስ ዘጠኙ ሴቶች የተጠበቡባቸው የሙያ መስኮች ናቸው። ዶክተር መና ቀጠሉ። የመስኮቹም ስብጥር ብቃትና ቁርጠኝነታቸውን ብቻ ሳይሆን ልዩ የፈጠራ ጥበብና በጎ የመስራት ፍቅር ሴቶች የማይሰሩት የማይገቡበትና የማይራቀቁበት የሙያ መስክ ያለመኖሩን ያረጋገጠ ነው ሲሉም በይፋ ስነ ስርዓቱን ከፈቱ። የሽልማቱን ተጋሪዎች በማወደስ የተናገሩት ለመክፈቻ ንግግር የተጋበዙት የጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ ማዓዛ አሸናፊ ናቸው።
የተከበራችሁ የማህበረ ቪዮራን ዘር ኢትዮጵያ የቦርድ መሪዎችና አባላት፣ ክብሯን በዛሬ ምሽት እውቅና የተሰጣችሁ ሴት እህቶቼ፣ የተከበራችሁ የምሽቱ እንግዶች፣ በዛሬው ምሽት በዚህ በዓል ላይ በመገኘቴ የተሰማኝን ደስታ ገልጻለሁ። የማህበረ ጊዩራን ዘረ ኢትዮጵያ በእንግሊዘኛው ምህረ ቃል ሲድ በመባል የሚታወቀው ማህበር በየአመቱ ይሄን የመሰለ ዝግጅት በማድረግ አስተዋጽኦአቸው ሊታወቅ ይገባል ለሚላቸው ኢትዮጵያውያን እውቅና መስጠቱና ለማህበረሰባችን በየጊዜው እያደገ የመጣ ጠቃሚ የሆኑ ተጓዳኝ ስራዎችን በመስራቱ ለድርጅቱ መሪዎችና አባላት ምስጋና ለማቅረብ ፈልጋለሁ።
ሁለተኛ አገራችን ሲሉ ዩናይትድ ስቴትስን በረከትና ህዝቡን አወድሰው ከዚህ ሀገር የሚወረሱ መልካም ነገሮችን በዋናነትም አውስተዋል።
ክብራትና ክብራን፣ አሜሪካን ሀገር በችግራችን ጊዜ የሚቀበለን የሚያስተምረንና ልጆቻችን የሚያድጉበት ሁለተኛ አገራችንና ባለውለታ ነው። ኢትዮጵያውያንም ብትሆኑ በትጋት በታማኝነት በትህትና ኃላፊነታችሁን በመወጣት ተመሳስላችሁ መኖራችሁ የሚደነቅ ነው። እንደሚታወቀው ይህ ሀገር ወደ ላቀ ማህበራዊና ኢኮኖሚያዊ ደረጃ ሊሸጋገር ቻለው ከሌሎች ሀገሮች የመጣውን የሰው ኃይል በመጠቀም ጭምር ነው። ስለዚህ ሀገሩ የውጭ ሀገር እንግዶችን መቀበልና ማስተናገድ መቻሉ አንድ ቁም ነገር ሆኖ የተቀበላቸውን ሰዎች ደግሞ የአገሩ አሳዳጊ ሞተር መሆናቸውን በመገንዘቡ ሌላው ትምህርት ልንወስድበት የሚገባ ጉዳይ ነው። በሀገራችን በቅርቡ የታየው ያለመቻቻል አባዜ ከእንዲህ ያለው ዓለም አቀፍ ተሞክሮ አንጻር በ21ኛው ክፍለ ዘመን መከሰት የሌለበት ነው።
ሪኮርዶችን በመሰባበር የምትታወቀው እውቋ የዓለም አትሌት ደራርቱ ቱሉ እንዲህ ነበር ደስታዋን በምጥን ቃላት የገለጸችው።
በቅድሚያ ለዚህ ክብር ላበቃኝ እግዚአብሔር እናመሰግናለሁ። በመቀጠልም ደግሞ ለዚህ ክብር ይገባታል ብሎ ከታላላቅ እህቶቼ ጋር ለዚህ ክብር ስለመተመረጥኩና በዚህ ክብር በመሸለሜ በጣም አመሰግን ወዳለሁ። እንደዚህም ደግሞ ዋሽንግተን አካባቢና
ክብርና ሽልማት ከገዛ ማህበረሰብ ሲመጣ ምን ማለት እንደሆነ ከሁሉ የላቀና ውድ የሚያደርገውን ልዩ ዋጋ የገለጹት ደግሞ የስነ ተዋልዶ ጤና ባለሙያዋ ፕሮፌሰር ሰናይት ፍስሐ ናቸው።
ለኔ ብቻ ሳይሆን ለሌሎችም ሴቶች ይሄ መጀመሪያ ሽልማት አይመስለኝም። ግን ሽልማት ከአንድ ከራስ ህዝብ ሲመጣ የበለጠ ክብደት አለው እና በሱ የተነሳ በጣም በጣም ደስ ብሎኛል። በጣም በኩራትና ይሄን ደግሞ ሽልማት ስቀበል ለኔ ብቻ ሳይሆን ያው እንጨት እየተሸከሙ ጀርባቸው ላይ ጎብጠው ውሃ እየቀዱ ብዙ ችግር ችለው ግን የህብረተሰብ ምሰሶ ሆነው የሚገኙ ኢትዮጵያውያኖቻችንን እናቶቻችንን በሚመለከትና በእነሱ ስም አድርጌ ነው። በጣም ደስ ብሎኛል።
ለሰዓታት የዘለቀውን ልዩ ምሽት የተሸላሚዎቹን ድምፅ የወጣቶቹን ድምፅና በስቱዲዮ የምናደርጋቸውን ቃለ ምልልሶች ጨምረን ሰሞኑን በተከታታይ እናቀርባለን።
አሉላ ለዘገባው እናመሰግናለን። ሲድም እየሰራ ላለው ስራ እንደዚሁ አድናቆታችንን እንገልጻለን። ተሳታፊዎችም እንኳን ደህና መጣችሁ፣ እንኳን ደስ አላችሁ፣ ተሸላሚዎችም እንላለን በእኛም በኩል። ክቡራትና ክቡራን አድማጮች፣ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የአንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው።
ኢትዮጵያዊ እባቢያየ በረበረየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽሞት የሚቃረነው ተረኛነት። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለው።
ጠቅላይ ሚኒስትሩን ቢሮአቸው ተገኝተው ያነጋገራቸው እስክንድር ፍሬው የቃለ ምልልሱን የመጀመሪያ ክፍል በነገው ምሽት ያቀርባል። አድምጡ።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሊሆን ነው። አዲስ አበባ ላይ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን ስርጭት ነው የምትከታተሉት። amharic.voanews.com ዌብሳይታችን ነው። እንዲሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር ጠይቁ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ካርል ስተርሊንግ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናቸው ያለ ነው ሰሎሞን አባትና
አዳነች ፍስሐዬ ነን።
ወደ ተከታዩ ቅንብር እናልፋለን። ክቡራትና ክቡራን ስፖርት።
የኦታዋ ካናዳ ማራቶን ሩጫ ውድድር ታላቁ ሩጫ በኢትዮጵያ፣ በእግር ኳስ ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ክለቦች ኮንፌዴሬሽን ዋንጫና የስፓኝ ኮፕ ዴል ሬይ ጨዋታዎች እናያለን። አዘጋጅና አቅራቢ ግርማቸው ከበደ ነው። ከአዲስ አበባ ነው የላከው። እንሆ
በካናዳው ኦታዋ ማራቶን በሴቶች ኢትዮጵያውያን አትሌቶች አሸንፈዋል። እስከ ውድድሩ አጋማሽ ድረስ 8 አትሌቶች በመሪነት ቦታ ላይ ሲፎካከሩ የነበረ ቢሆንም 28ኛው ኪሎ ሜትር ላይ ትዕግስት ግርማ ፍጥነቷን በመጨመር መምራት ጀመረች። ከዚያ በኋላ ወደ ኋላ አልተመለሰችም። 42 ኪሎ ሜትር ከ195 ሜትሩን በ2 ሰዓት 26 ደቂቃ 34 ሰከንድ በመሮጥ አሸንፋለች። የግል ምርጥ ሰዓቷንም በ10 ሰከንድ አሻሽላለች። የአሸናፊነቷን የ30,000 ዶላር ሽልማትም ተቀብላለች። የ26 ዓመቷ ትዕግስት ከዚህ በፊት በሌባኖስና ቻይና የተደረጉ የማራቶን ውድድሮችን ያሸነፈች ሲሆን የኦታዋ ማራቶን ጥሩ ተፎካካሪዎች የነበሩበት መሆኑን ከድሏ በኋላ ለጋዜጠኞች ተናግራለች። ቤተልሔም ሞገስና ታፈራው ተመስገን ደግሞ ሁለተኛና ሶስተኛ ወጥተዋል። በኦታዋ ማራቶን ኢትዮጵያውያን ሴት አትሌቶች የበላይ ሲሆኑ የዘንድሮውን ጨምሮ ለተከታታይ 10ኛ ጊዜ አሸናፊ ሆነዋል። ኬንያዊው አልበርት ኮሪር ባሸነፈበት የወንዶቹ ፉክክር ኢትዮጵያዊው አበራ ኩማ የሰራው ስህተት ዋጋ አስከፍሎታል። ትከሻ ለትከሻ እየተፎካከሩ የነበሩት ሁለቱ አትሌቶች 40ኛው ኪሎ ሜትር ላይ አበራ ፍጥነቱ በመቀነስ ውሃ ለመጠጣት ሞከረ። ይህን የተመለከተው ኮሪድ ፍጥነቱን በመጨመር ቀድሞ ውድድሩን በ2 ሰዓት 8 ደቂቃ 3 ሰከንድ ጨርሷል። አበራ በ11 ሰከንዶች ዘግይቶ ሁለተኛ ሆኗል። ሌላው ኢትዮጵያዊ ጸዳት አያና ደግሞ ሶስተኛ ወጥቷል። በአዲስ አበባ በሺዎች የሚቆጠሩ የከተማ ነዋሪዎች የተገኙበት የአካል ብቃት እንቅስቃሴ ማስ ስፖርት ተካሂዷል። በማስ ስፖርት ዝግጅቱ ላይ ህጻናት፣ ወጣቶች፣ ጎልማሶችና አዛውንቶች የተገኙ ሲሆን ኤሮቢክስን ጨምሮ የተለያዩ የአካል ብቃት እንቅስቃሴዎች ተደርገዋል። አንድነትን ለማጠናከር ይረዳል የተባለውና ዘረኝነት ይብቃ በሚል መሪ ቃል በመስቀል አደባባይ በተካሄደው በዚህ ዝግጅት የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ተገኝተዋል። በእርዳታ ከለጋሾች የተገኙ ናቸው የተባሉ ብስክሌቶችም ለባለ እድለኛ ታዳጊዎች ተሰጥተዋል። በኢትዮጵያ የሚገኙ 33 የስፖርት ፌዴሬሽኖችና 3 የስፖርት ማህበራት በዚህ ዝግጅት ተሳታፊ ሲሆኑ የፌዴራል ስፖርት ኮሚሽንና የኢትዮጵያ ኦሊምፒክ ኮሚቴ ደግሞ አስተባባሪዎቹ ነበሩ። በመንገድ ደህንነት ላይ ትኩረት በማድረግ የሚዘጋጀው አመታዊው የታላቁ ሩጫ በኢትዮጵያ IFH የዱላ ቅብብል ውድድር ለ16ኛ ጊዜ ተካሂዷል። በትክክለኛ ቦታ ተጠግቀን በመሻገር ራሳችንን ከአደጋ እንጠብቅ በሚል መሪ ቃል የተካሄደው የዘንድሮ የዱላ ቅብብል ውድድር 12 ኪሎ ሜትር ርቀት ነበረው። 6 አባላት ባሏቸው 120 ቡድኖች መካከል ውድድሮቹ በተለያዩ ዘርፎች ተካሂደዋል። 4 አባላት ባሏቸው በ20 ወንድና 30 የሴት ቡድኖች መካከል የተደረገው የአትሌቶቹ የዱላ ቅብብል ደግሞ እልህ አስጨራሽ ፉክክር ተደርጎበታል። በወንዶቹ ኢትዮ ኤሌክትሪክ ስፖርት ክለብ፣ ኮልፌ ቀራኒዮ የአትሌቲክስ ክለብ እና መከላከያ ስፖርት ክለብ ከአንደኛ እስከ ሶስተኛ ወጥተዋል። በሴቶቹ በድጋሚ ኢትዮ ኤሌክትሪክ ሲያሸንፍ 3 የሴት ቡድኖችን ያፎካከረው የኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው ጨርሰዋል። ደደቢት ከኢትዮጵያ ፕሪሚየር ሊግ ወርዷል። በ1989 ዓ.ም በታዳጊዎች ፕሮጀክትነት በአሁኑ የእግር ኳስ ፌዴሬሽን ምክትል ፕሬዚዳንት ኮሎኔል አወል አብዱራሂም የተመሰረተው ደደቢት ወደ ፕሪሚየር ሊጉ ያደገው በ2002 ዓ.ም ነበር። በ2005 ዓ.ም ደግሞ የሊጉ ሻምፒዮን መሆን ችሏል። ለተጫዋቾች ከፍተኛ ደሞዝ በመክፈልና የሊጉን የተፎካካሪነት ደረጃ በመጨመር የሚታወቀው ደደቢት ወገቤን ማለት የጀመረው ግን ባለፈው ክረምት ነው። የገንዘብ እጥረትን በምክንያትነት በመጥቀስም መቀመጫውን ከአዲስ አበባ ወደ መቀሌ ባለፈው ዓመት አዘዋወረ። ለተጫዋቾች ከፍተኛ ደሞዝ መክፈሉን ማቆሙንና በወጣቶች ብቻ እንደሚጠቀምም አወጀ። ሆኖም እንደ ቀድሞው ጥሩ ተፎካካሪ መሆን አልቻለም። በዘንድሮው የኢትዮጵያ ፕሪሚየር ሊግ ከደረጃው ግርጌ ሳይወጣ ቆይቶ በ26ኛው ሳምንት በአዳማ ከተማ 4-0 ተሸንፎ ወደ ታችኛው ሊግ መውረዱ ተረጋግጧል። በተቃራኒው የሊጉ ፉክክር እጅግ አጓጊ ሆኗል። የሊጉ መሪ ፋሲል ከነማ ከሜዳው ውጪ በወላይታ ድቻ 2-1 ሲሸነፍ፣ ተከታዩ መቀለ 70 እንደርታ ጅማ ላይ ከጅማ አባጅፋር ጋር 2-2 አቻ ተለያይተዋል። ሶስተኛ ደረጃ ላይ ያለው ሲዳማ ቡና ደግሞ ደቡብ ፖሊስን 4-2 አሸንፏል። እነዚህን ውጤቶች ተከትሎ ፋሲል ከነማ፣ መቀለ 70 እንደርታና ሲዳማ ቡና እኩል 49 ነጥብ በመያዝ በጎል ብዛት ተለያይተው በቅደም ተከተል ከአንደኛ እስከ ሶስተኛ ሆነው ሊጉን እየመሩ ይገኛሉ። በሌሎች ጨዋታዎች ስሁል ሽረ መከላከያን 2-1 ሲያሸንፍ፣ ቅዱስ ጊዮርጊስ ድሬዳዋ ከተማን 2-0 ረትቷል። ቅዳሜ ዕለት አሰላ ላይ ተጀምሮ በከባድ ዝናብ ምክንያት ተቋርጦ እሁድ ዕለት በቢሾፍቱ በተጠናቀቀው ጨዋታ ሐዋሳ ከተማና ኢትዮጵያ ቡና 0-0 አቻ ተለያይተዋል። መከላከያና ደቡብ ፖሊስ ወራጅ ቀጠና ውስጥ ይገኛሉ። በአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች የኮንፌዴሬሽን ዋንጫ ዛማሌክ ሻምፒዮን ሆኗል። በፍጻሜው የመጀመሪያ ጨዋታ ላይ በሞሮኮ በርካን 1-0 ተሸንፎ የነበረው የግብፁ ዛማሌክ በመልሱ ጨዋታ ድል ቀንቶታል። ኢትዮጵያዊው የፊፋ ዳኛ በአምላክ ተሰማ የመራው የፍጻሜው የመልስ ጨዋታ እስከ ሁለተኛው አጋማሽ ድረስ 0-0 የነበረ ሲሆን በቪዲዮ ረዳት ዳኝነት በታገዘው ውሳኔ 55ኛው ደቂቃ ላይ ዛማሌክ የፍጹም ቅጣት ምት አግኝቷል። ፍጹም ቅጣት ምቱን መሐሙድ አላ ወደ ጎልነት ቀይሮታል። ጨዋታው በድምር ውጤት 1-1 በመጠናቀቁ በመለያ ምቶች ዛማሌክ 5-3 በማሸነፍ ዋንጫውን አንስቷል። የኮንፌዴሬሽን ዋንጫው ዛማሌክ ከ16 ዓመታት በኋላ በአህጉራዊ ውድድሮች ያሸነፈው የመጀመሪያ ዋንጫ ሆኗል። በካፍ ቻምፒየንስ ሊግ ፍጻሜ የመጀመሪያ ጨዋታ ደግሞ የሞሮኮ ዋይዳድ ካዛብላንካና የቱኒዚያ ኤስፔራንስ 1-1 ተለያይተዋል። የሁለቱ ቡድኖች የመልስ ፍልሚያ በመጪው አርብ በቱኒዚያ ይካሄዳል። ቫሌንሲያ ባርሴሎናን በመርታት የስፔን የጥሎ ማለፍ ዋንጫን አንስቷል። ላሊጋን፣ የአውሮፓ ቻምፒየንስ ሊግንና የጥሎ ማለፍ ዋንጫን ለማንሳት አልሞ የውድድር ዘመኑን የጀመረው ባርሴሎና በቻምፒየንስ ሊጉ በሊቨርፑል በአስገራሚ ሁኔታ ተሸንፎ ለፍጻሜ እንኳን ሳይደርስ መቅረቱ የሚታወስ ነው። ሆኖም ባርሳዎች የስፔን የጥሎ ማለፍ ዋንጫን በማሸነፍ የቻምፒየንስ ሊግ ህመማቸው ማስታገሻ ያደርጉታል ቢባልም በቫሌንሲያ 2-1 ተረተው ለበለጠ ስቃይ ተዳርገዋል። ለቫሌንሲያ ጎሎቹን ኬቪን ጋሜሮ እና ሮድሪጎ አስቆጥረዋል። ሊዮኔል ሜሲ ለባርሴሎና በ73ኛው ደቂቃ ጎል ቢያስቆጥርም ከሽንፈት አላዳነውም። ሽንፈቱን ተከትሎ የባርሴሎና አሰልጣኝ ኤርኔስቶ ቫልቬርዴ ሊሰናበቱ ይችላሉ ተብሏል። በጀርመን ጥሎ ማለፍ ፍጻሜ ደግሞ ባየር ሚኒክ በሮበርት ሌቫንዶቭስኪ 2 እና በኪንግስሌ ኮማን 1 ጎል ላይፕሺግን በማሸነፍ ዋንጫውን ወስዷል።
አሁን ደግሞ አፍሪካ ነክ ርዕሶች።
ደቡብ አፍሪካ ውስጥ ስር ላይ የሚገኙት የሞዛምቢክ የቀድሞ የገንዘብ ሚኒስትር ወደ ዩናይትድ ስቴትስ ሳይሆን ወደ ሀገራቸው ሞዛምቢክ እንደሚላኩ የደቡብ አፍሪካ የፍትህ ሚኒስትር አስታውቀዋል። ዩናይትድ ስቴትስ የሞዛምቢክን ምጣኔ ሀብት አሽመድምዷል ከሚባለው የሁለት ቢሊዮን ዶላር ብድር ጋር በተያያዘ ተጫውተዋል በምትለው ሚና ምክንያት ለፍርድ እንዲልኩላት ጠይቃ ነበር የቀድሞውን የገንዘብ ሚኒስትር። አንዳንድ ነቃፊዎችና የሰብአዊ መብቶች ተሟጋቾች ግን ወደ ሞዛምቢክ ቢመለሱ የሚጠብቃቸው ክስ ላይሆን ይችላል እንደሚሉ ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። አዳነች ፍሳዬ ለአፍሪካ ነክ ርዕሶች ይዘዋለች።
የደቡብ አፍሪካ የፍርድ ሚኒስትር ማኑኤል ቻንግ ወደ ሀገራቸው እንደሚመለሱ የገለጹት ባለፈው ረቡዕ ማታ ነበር። ለስድስት ወራት ያህል በደቡብ አፍሪካ እስር ቤት ቆይተዋል። የቀድሞው የሞዛምቢክ የገንዘብ ሚኒስትር ባለፈው ታህሳስ ወር የታሰሩት በደቡብ አፍሪካ በኩል ያልፉ በነበረበት ወቅት እንደሆነ ታውቋል። የደቡባዊ አፍሪካዊቷ ሀገር ሞዛምቢክ ኢኮኖሚን አተራመሰ በተባለ የዕዳ ቅሌት ነበራቸው በተባለ ሚና ምክንያት በዩናይትድ ስቴትስና በሞዛምቢክ ይፈለጋሉ። ዩናይትድ ስቴትስና ሞዛምቢክ ቻንግ እንዲመለሱላቸው ማመልከቻ አስገቡ። አንድ የጆሃንስበርግ ፍርድ ቤት ጉዳዩን ወደ ደቡብ አፍሪካ የፍርድ ሚኒስቴር ማይክል ማሱታ አስተላልፈው። የፍርድ ሚኒስትሩ ታዲያ የሞዛምቢክን ጥያቄ መቀበሉ የፍትህን ጥቅም በበለጠ ያስጠብቃል፣ በዚህም እረካለሁ የሚል መግለጫ አውጥተዋል። የዩናይትድ ስቴትስ ባለሥልጣኖች ስለ ጉዳዩ ተጠይቀው ከመናገር ተቆጥበዋል። ቻንግ በሀገራቸው ድብልቅ አመለካከት ይጠብቃቸዋል። የሞዛምቢክ መንግስት እንዲመለሱ ይፈልጋል፣ አብዛኞቹ ዜጎች አይፈልጉም። እዚህ ከሆኑ ከአሜሪካ ሊደረግባቸው የሚችል አይነት ከባድ አያያዝ አይገጥማቸውም የሚል ስጋት እንዳላቸው የታወቁ የሀገሪቱ የፖለቲካ ተንታኝ ፈርናንዶ ሊማ አስገንዝበዋል።
የጠቅላይ አቃቤ ሕግ መስሪያ ቤትን ያካተቱ የተለያዩ የአገሪቱ የሚኒስቴር መስሪያ ቤቶች በሙሉ የደቡብ አፍሪካው የፍርድ ሚኒስትር ባስታወቁት ውሳኔ በጣም እንደሚደሰቱ 100% እርግጠኛ ነኝ። በአንጻሩ የሰፊው ሕዝብ ምላሽ በጣም አሉታዊ ነው።
በሚስጥር የተደረገው የብድር ማጭበርበር ተግባር ሞዛምቢክ ላይ ከባድ የዕዳ ቀውስ ከማድረሱ የተነሳ የሀገሪቱ ዜጎች መሰረታዊ አስፈላጊነት ያላቸውን የመንገድ ጥገናን የመሳሰሉ አገልግሎቶች እንዳያገኙ አድርጓል። ሆስፒታሎችም በሚገባ እንዳይያዙ ምክንያት ሆኗል። ቻንግ ሞዛምቢክ ላይ የሚጠብቃቸው ክስ ምን ሊሆን እንደሚችል ግልጽ አይደለም። በዩናይትድ ስቴትስ የቀረበው ክስ ቻንግና ሌሎች ተባባሪዎቻቸው ሆን ብለው ከፊሉ የብድር ገንዘብ ቢያንስ 200 ሚሊዮን ዶላር የሚሆነውን ለራሳቸው ለሞዛምቢክ መንግስት ባለሥልጣኖችና ሌሎችም በጉቦ መልክ እንዲሰጥ አድርገዋል ይላል። ሂማን ራይትስ ዋች በተባለው የሰብአዊ መብት ተሟጋች ድርጅት ጥናት የሚያካሄዱት ዜናይዳ ማቻዶ የትኛው ቦታ ላይ ነው ለፍርድ የሚቀርቡት የሚለው ጥያቄ ብዙም ቦታ እንደማይሰጡት ገልጸዋል።
ዋናው ጥያቄ ወደ ሞዛምቢክ ወይስ ወደ ዩናይትድ ስቴትስ ይላኩ የሚለው መሆኑ እርግጠኛ አይደለሁም። ምክንያቱም አንደኛው ሀገር ከሌላው በሰብአዊ መብት አያያዙ የተሻለ ነው ወደሚለው ይወስደናልና፣ እኛ ደግሞ በእንደዚህ አይነት መልክ አይደለም የምንሰራው። እኔ ለማተኮር የምፈልገው በሚሊዮኖች በሚቆጠሩ የሞዛምቢክ ዜጎች ላይ ጉዳት ያደረሱ ሰዎች ተጠያቂ መሆን አለባቸው በሚለው ላይ ነው።
የሞዛምቢክ መንግስት ከብድሩ ቅሌት ጋር በተያያዘ በቅርቡ ከ20 በላይ የሚሆኑ ሰዎችን አስሯል። ሆኖም እስካሁን ባለው ጊዜ ለፍርድ የቀረበ ሰው የለም። በመሰረቱ ቻንግ ወደ ሀገራቸው ሲመለሱ ምን ሊሆን እንደሚችል ግልጽ አለመሆኑን ማቻዶ አውስተዋል።
ያለመከሰስ መብታቸው እንዲነሳ ያስፈልጋል። ስለሆነም ለሀገሪቱ ምክር ቤት ያለን ጥሪ ማድረግ የሚገባቸውን ይፈጽሙ የሚል ነው። ባለስልጣኖች ሚስተር ቻንግን እንዲታሰሩ ምክር ቤቱ ፈቅዶ ለፍርድ ይቅረቡና ጥፋተኛ መሆናቸውን ወይም አለመሆናቸውን የማጣራት እድል ያግኙ።
ቻንግ በአሁኑ ወቅት ለስድስት ወራት ያህል በቆዩበት የደቡብ አፍሪካ እስር ቤት ይገኛሉ። አድማጮች፣ ሞዛምቢክ ውስጥ ተፈጸመ ስለተባለው የዕዳ ማጭበርበር ቅሌት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነች ለአፍሪካ ነክ ርዕሶች ቅንብር። ወደ ተከታዩ ዝግጅት እናልፋለን። ጤና ቆዳዎ ጤናማ ከሆነ በተፈጥሮው ውብ ነው። ይህንን ይመኑ፣ ይገንዘቡና ጤንነቱን የተፈጥሮ ውበቱን ይጠብቁ። ከተሰጠዎት ሌላ ሊሆኑ ፈልገው ራስዎን ለመቀየር ጣልቃ መግባት ከሞከሩ ግን መልሰው ሊያስተካክሉ የማይችሉት መዘዝ ራስዎ ላይ ይተክላሉ። የብዙ የጤናና የውበት ጉዳዮች አዋቆች ምክር ነው። ያዳምጧቸው። በብዙ የአፍሪካ ሀገሮች ውስጥ እጅግ ውብ ነው የሚባል ጠይም አሳመሳይ አሊያም ያለ ጥቁር አዝሙድ እየተባለ የሚሞካሸውን ቆዳቸውን እየሸሹ ለማፍካት ወይም ለማንጣት የሞከሩ ሰዎች ውሎ አድሮ እጅግ ሲያዝኑ፣ በምን ጎዶሎ ቀን ሲሉ፣ እጄን አንዳች ባደረገው እያሉ ራሳቸውን ሲራገሙ፣ አሊያም ያችን ምናምንቴ ሰምቼ እያሉ የራሳቸውን ጥፋት ወደ ሌላ ለመላከክ ሲጥሩ ይስተዋላሉ፣ ይደመጣሉ። ለማንኛውም ግን ስድስት ሀገሮች አባል የሆኑበት የምስራቅ አፍሪካ መንግስታት ማኅበረሰብ ሕግ አውጪ ጉባኤ በዚሁ በቆዳ ጤና ላይ ያተኮረ ድንጋጌ አሳልፏል። ሰሞኑን ታንዛኒያዊቱ ከተማ አሩሻ ላይ ሰሞኑን የተሰበሰቡት የቡሩንዲ፣ የኬንያ፣ የሩዋንዳ፣ የደቡብ ሱዳን፣ የታንዛኒያና የዩጋንዳ እንደራሴዎች ሃይድሮኪነን ከሚባል ውሁድ የሚቀመሙ የቆዳ ማንጫ ምርቶች በየሀገሮቹም እንዳይመረቱ ከውጭም እንዳይገቡ የሚከለክል ሕግ አጽድቀዋል። ሃይድሮኪነን ቤንዚን ዋን ወይም ፎርዲዮል ወይም ኪኖል ተብሎም የሚጠራ የቤንዚን አምሳያ ወይም ቅጂ የሆነ ውሁድ ነው። በሃይድሮኪነን በመጠቀማቸው ምክንያት የደረሰባቸውን ክፉ ዕጣ እማኝነት የሚሰጡ ብዙ ሰዎችን አሩሻ የሚገኘው ባልደረባዬ ሞሰስ ሀቪያሪማና አነጋግሯል። ለነገሩ በሃይድሮኪነን ላይ የጠበቀ ቁጥጥር የሚያደርጉ ሕግጋትን ቀደም ሲልም አውጥተው ተግባራዊ አድርገዋል። ታንዛኒያ ደግሞ ጨርሶውኑ ወደ ሀገር እንዳይገባ አግዳለች። በሌላ በኩል ግን በሐኪም ክትትል አስፈላጊ ለሆኑ የሕክምና ጉዳዮች አገልግሎት ላይ ሊውል እንደሚችል የሚናገሩ ውሁዱን ከናካቴው የማገድን ሐሳብ የሚቃወሙ ሰዎች ምናልባትም እንዲህ አይነቱ ክልከላ የጥቁር ገበያውን ዕድል ሊያሰፋ ይችላል የሚል ስጋትም ያሰማሉ። የምስራቅ አፍሪካ መንግስታት ማኅበረሰብ አባል ሀገሮች መሪዎች የጉባኤውን ድንጋጌ በፊርማቸው ካጸደቁ ሕጉ ስድስቱም ሀገሮች ውስጥ ኃይል ይኖረዋል። ወደፊት በሴቶችና በቤተሰብ ክፍለ ጊዜ በስፋት እንመለስበታለን። ሰው የሚያደርገን ለመሆኑ ምንድን ነው? ጤናማ ሆነን የምንኖረው እንዴት ነው? ለምንስ ይሆን የምንታመመው? ሳይንቲስቶች ጊዜ ወስደው የሚያብሰለስሏቸው ጥያቄዎች ናቸው። ደግመው ደጋግመው ያስቡባቸዋል፣ ይመራመሩባቸዋል፣ ይመክሩባቸዋል፣ ይወያዩባቸዋል። እኛ እኮ ይላል ከጥናቶች የአንዱ ሪፖርት፣ ከሠራው አካላችን ሰው የሆነው ወይም የሰው ተፈጥሮ ያለው 43% ብቻ ነው። የቀረው ከግማሻችን የሚበልጠውን የሞሉት በጤናችንና በስሜታችን ላይ ትርጉም ያለው ጫና ያላቸው ረቂቅ ተሐዋስያን ናቸው።
To our 30 trillion human cells, we have on average about 39 trillion microbial cells. So by that measure, we're only...
ሰውነታችን የተገነባው 30 ትሪሊዮን የሰው ሴሎች አሉት። ከዚያ ሌላ 39 ትሪሊዮን የሚሆኑ ደግሞ የደቂቃን ሕዋሳት ወይም ማይክሮብ ሴሎች ናቸው። በዚህ ስሌት እኛ ከአካላችን 43% ነን ማለት ነው። ባልደረባዬ ኤሊዛቤት ሊ ያነጋገረቻቸው የካሊፎርኒያው የሳንዲያጎ ማይክሮባዮም ፈጠራ ማዕከል ተመራማሪው ራይብ ናይት ናቸው። ይህንን የአካላችንን ስሌት የሰጡት እያንዳንዱ ሰው በራቁት ዓይን ከማይታዩ ረቂቃን ሕዋሳት የተገነባ ሕንፃ ነው ይላሉ የናይት ላብራቶሪ ባልደረባ ዶክተር ሴሌስ ታላባንድ። ባክቴሪያ፣ ቫይረሶች፣ ፈንገሶች በአፋችን ውስጥና አካባቢ፣ በቆዳችን ላይ፣ በሆዳችን ውስጥ እንዳሻቸው የሚተራመሱ የመሆኑ ነገር ምስጢር ነው እንዴ? ይህ እውነት የናይት ላቡን ጀስቲን ሻፈር እና የኒዘት ላብ ባልደረባዋን ኬቲ ፓትራስ እምብዛም አያስደንቃቸውም። ይሁን እንጂ በእያንዳንዱ ሰው ሆድ ውስጥ ያሉ ባክቴሪያ የተለያዩ መሆናቸውን፣ በየሰው የአካል ክብደትና የልብ መታወክን በመሳሰሉ ህመሞች ላይ ያላቸውን ጫና፣ በስሜት መለዋወጥ ላይ ሳይቀር የሚያሳድሩትን ተጽዕኖ ሳይንቲስቶቹ ለይተው ያወቁት በቅርብ ነው። ራብናይት
may change the way we think about biology and change the way we think about what it means to be
ስለ ስነ ህይወት ወይም ባዮሎጂ የነበረንን አስተሳሰብ፣ ሰው መሆን ማለት ምን ማለት እንደሆነ የነበረንን ግንዛቤ ቀይረውታል ብለዋል ዶክተር ናይት። የጆንስ ሃፕኪንስ ዩኒቨርሲቲዋ ካረን ስቴፋኖስ ደግሞ በሽታዎችን ከመቋቋም ተፈጥሯችን ጋር ያያይዙታል።
Thought is that at least 70% of our immunity and the immune cells in our body exist in
የአካላችን በሽታን የመከላከያ ስርዓትና ከተከላካዮቹ ሴሎች ወደ 70 ከመቶ የሚሆኑት የሚገኙት ሆዳችን ውስጥ ነው ይላሉ ዶክተር ስቴፋኖስ። እኛ ግን የምናስበው እንደዚህ አልነበረም። ካረን ስቴፋኖስ በማይክሮቦችና በካንሰር መካከል ያለውን ግንኙነት እያጠኑ ናቸው። ክቡራትና ክቡራን አድማጮች፣ የጤና ዝግጅት ሳልተጠናቀቀም ይቀጥላል። ለዛሬ ወደ ተከታይ ፕሮግራም እናሸጋግራችኋለን። በዚሁ አሁን የፕሮግራም መልእክት አለን።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን አንድ ለአንድ ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው።
ግለሰቦች ገዝፎ የሚታይባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ፣ እነዚህ ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመስልና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመከር ነው። በቀጣይነት በርጓ መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትግስት እያለፍን ያለ ነው። ሰዎችን ለመያዝ ወይም ሰዎችን ለመግጣት ወይም ሰዎችን በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳ እና ዳፋ ስላለው ጭምር ነው። ብዙዎቹ እንደዛ አይነት ሰፋ ያለ መረብ የዘረጉ በመሆናቸው
ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው የቃለ ምልልሱን የመጀመሪያ ክፍል በነገው ምሽት ያቀርባል። አዳምጡት። ክቡራትና ክቡራን አድማጮች፣ ዝግጅታችን ከመጠናቀቁ በፊት እለቱን በታሪክ ውስጥ እንቃኛለን።
በትላንትናው እለት የአፍሪካ ህብረት የተመሰረተበት 18ኛ ዓመት ታስቧል። የአፍሪካ ህብረት ሲነሳ በዚሁ ቀን ከ56 ዓመታት በፊት የተመሰረተውን እናት ተቋም የአፍሪካ አንድነት ድርጅት ውለታ ሳያነሱ ማለፍ ይከብዳል። አብሮ ደግሞ ተቋሙን በመመስረት ሂደት ውስጥ የኢትዮጵያ ሚና ተመዝግቧል። ይህንን ታሪካዊ ሚና ለማስታወስ ያክል የዛሬ 28 ዓመት እስከ ውጭ ጉዳይ ሚኒስትርነት ባሉ ኃላፊነቶች ያገለገሉት አቶ ከተማ ይፍሩ በአሜሪካ ድምፅ ስቱዲዮ ተገኝተው ድርጅቱን በማቋቋም ሂደት ኢትዮጵያ ስለነበራት ሚና የተናገሩትን ሀብታሙ ስዩም ቆፍሮ አውጥቶታል። እናሰማቸው።
ይሄ ድርጅት በሚቋቋምበት ጊዜ ገና አፍሪካ በሁለት ላይ ተከፍሎ እንደሚታወሰው የካዛብላንካና የሞሮቪያ ተብሎ ተራማጅና ደግሞ እንደዚሁ ሌሎች ተከፋፍለው አፍሪካ የባሰ ልዩነቱ እየሰፋ መሄድ ጀምሮ ነበር። እንዳጋጣሚ ሆኖ እኔ በዛ ጊዜ የውጭ ጉዳይ ሚኒስትር ነበርኩ። ሁለቱም ጋር ስብሰባ እንድንካፈል ጥሪ መጣልን። የካዛብላንካም ጠሩን፣ የሞሮቪያን ግሩፕ ጠሩን። በዛ ጊዜ እቺም የማይታበል ሀቅ ነው ይባለው በአፍሪካ ውስጥ ተደማጭነት በጣም ተደማጭነት የነበራቸው በጊዜው የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ ነበሩ። በሳቸው ምክንያት ይሄ መከፋፈሉ ቀርቶ ሁሉም ተሰብስቦ አንድ ላይ ስብሰባ ለማድረግ እንዲቻል እኛ በቁጥር በዛባ ወዳለው ሞሮቪያ ግሩፕ ይባለው ሌጎስ ላይ ስብሰባ ያደረግ ነበረ። እዛ ሄድን ጥሩን ቀድሞ ስለደረሰን ሄነና ለአንድ ቀን ንጉሠ ነገሥቱ መጡ። ቀጥሎ ያለው የሞሮቪያ ግሩፕ ስብሰባው አዲስ አበባ እንዲሆን እኛ ጠየቅን፣ ተቀበሉ።
ክቡራቶ ከተማ ይፍሩ በኢትዮጵያ ታሪክ ውስጥ በብዙ ምዕራፎች በብዙ በተለይ ዓለም አቀፍ ጉዳዮች ይታወቃሉ። ወደፊት አንዳንድ ሐሳቦችን ከንጨባርገን እናቀርባለን። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። ያስተናገድናችሁ አዳነች ፍስሐዬና ሰሎሞን አባተ በመላ ባልደረቦቻችን ስም በዚሁ እንሰናበታለን። በእኛ በኩል ጤና ይስጥልኝ።